ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እንኳን ለ2009 ዓመተ ምሕረት አደረሳችሁ። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ጳጉሜ 5 2008 ዓ ም ፕሮግራሙን ጀመረ። የኢትዮጵያ ሁኔታ ወደ ባሰ ቀውስ እንዳይዘቅጥ ምን መደረግ አለበት?
አንደኛው ህዝብና ድርጅት አንድ ብሎ አያውቅም። ሲጀመር ድርጅት ሌላ ነው፣ ህዝብ ሌላ ነው። ከሶስት ዓመት በላይ ያረገ ህዝብ ትናንትና ራሱ በፈጠረው ድርጅት እና የታሪኩ አንድ አካል የሆነ ድርጅት ነው እንጂ በየትኛውም መለኪያ ቢወሰድ ህዝብና ድርጅት አንድ አይደለም።
አቶ ገብረ መድህን ገብረ ሚካኤል በመቀሌ ዩኒቨርሲቲ መምህር ናቸው። ለጥያቄው መልስ በምሽቱ ከሚያስተናግደው ዝግጅት የተቀነጨበ ነው የሰማችሁት።
አሁን ትልቁ ችግር ምንድን ነው? በህወሓት ፓርቲ ውስጥ ያሉትና አዲስ አበባም አማራ ክልልም የትም ያሉት ብዙ ጊዜ ምንድን ነው ያደረጉት? የትግርኛን ቋንቋ ማስፈራሪያ፣ ትግሬ መሆንን ትልቅነት፣ የህወሓት አባል መሆንን የማይጠየቅ የስልጣን ባለቤትነት አድርገው ብዙ በደል ፈጽመዋል። ይሄ ባለበት ሁኔታ ላይ አሁን ምንድን ነው የሚሆነው? አንደኛ ይሄን አድርግ ተብሎ ያልወጣ ህዝብ በራሱ በብሶቱ ብቻ የወጣ ህዝብ ህጉን በእጄ ነው ያደረግኩት ነው፣ ጉዳይም በእጅ አድርግ ያለሁና ጥቃት አይደርስም ማለት አይቻልም።
እኒህ ደግሞ የአዲስ አበባ ዩኒቨርሲቲ መምህር አቶ አበባው አያሌው ናቸው። እርሳቸውም በምሽቱ ለጥያቄው መልስ ይሰጣሉ። ብርሃን ኃይሉ ፕሮግራሙን ትመራለች። የማስተናግዳችሁ ሰሎሞን አባተ ነኝ። እስከ ምሽቱ 4 ሰዓት ከእኛ ጋር ቆዩ። አሁን የሰዓቱን የዓለም ዜና እናሰማችሁ። ለመላ ኢትዮጵያውያን እንኳን ለአዲሱ 2009 ዓመተ ምህረት አደረሳችሁ። በድጋሚ የተከበራችሁ ሙስሊም ምዕመናን እንኳን ለኢዳል አድሃ ወይም የመሥዋዕት በዓል ባክር ኢድ አደረሳችሁ። በስቱዲዮ በቴክኒክ መሳሪያዎች ላይ ጀስቲን ትዋይት አብሮ አለ። በቅንብርና በዝግጅት እንዲሁም በማቅረቡም ጽዮን ግርማ አብራኛለች። ወደ ምሽቱ ዜና ልውሰዳችሁ። የኢትዮጵያ መንግሥት ዛሬ አዲስ ዓመት ዋዜማን ምክንያት በማድረግ ከፈታቸው 757 እስረኞች መካከል በሽብር ወንጀል ተከሰው የነበሩት የሙስሊም ማኅበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት ይገኙበታል። በሀገር ውስጥ የሚገኙ መገናኛ ብዙሃን አቃቤ ሕጉን አቶ ጌታቸው አምባይን ምንጭ አድርገው እንደዘገቡት በፌዴራል ማረሚያ ቤቶች በቃሊቲ፣ ዝዋይ፣ ድሬዳዋና ሸዋሮቢት ማረሚያ ቤቶችና በፌዴራል ማረሚያ ቤቶች በውክልና የሚያከናውኑ ከደቡብና ከትግራይ ክልሎች እንዲሁም ሐረር ከሚገኙ ማረሚያ ቤቶች ይቅርታ እንዲደረግላቸው ለይቅርታ ቦርድ ከቀረቡ 755 ታራሚዎች 720ዎቹ መስፈርቱን በማሟላታቸው መፈታታቸው ተነግሯል። የሙስሊሙ ማኅበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት ከነበሩ ሙስሊሞች መካከል 9ኙ የተፈቱት ከአራት ዓመታት እስራት በኋላ መሆኑ ነው። ጽዮን ግርማ ማምሻውን ወደ አዲስ አበባ ደውላ አንዳንዶቹን ለማነጋገር ሞክራለች።
ከእስር ከተለቀቁት ውስጥ አንደኛው ጋዜጠኛ የነበረው ዩሱፍ ጌታቸው ነው። ማምሻውን ደውዬ አጠር ያለ ቆይታ አድርጌ ነበር።
ሄሎ፣
ጤና ይስጥልኝ ዩሱፍ ጌታቸው።
አልሐምዱሊላህ፣ እኔ ዩሱፍ ጌታቸው ነኝ።
እንኳን ለቤት አበቃህ። ጽዮን እባላለሁ፣ ከአሜሪካ ድምጽ ነው የምደውልልህ።
እሺ፣ አልሐምዱሊላህ።
መቼ ነው ከእስር የተለቀቀው?
እንግዲህ ዛሬ ነው።
ቤተሰቦችህን እንዴት አገኘሃቸው? ምን ይመስላል ያለ ሁኔታ ስትወጣ?
ወላሂ ቤተሰቦችን በደህና ሁኔታ ነው ያገኘኋቸው። የወጣንበት ሁኔታ እንግዲህ ያው ከሁለት ቀን በፊት ይመስለኛል ያለው ሁኔታ ውስጥ ተነግሮን እንዲህ የሚባለው ስሙ አንድ ፖሊስ እንትኑ እንደ አፋ ሁለት ቀን ያህል ቆይተን እዛ ቆይተን እንግዲህ ዛሬ ወጣ ነው።
በምንድን ነው የተለቀቃችሁት? በይቅርታ ነው? በምህረት?
እንግዲህ መንግስት ባደረገው እንትን ላይ መንግስት በራሱ አሉት እንትኖች ይቅርታ ጠይቆ ነው በመንግስት እንትናን ይቅርታ ጠይቆ ያን ይቅርታ ትቀበላላችሁ አልትቀበልም ይቅርታን እንቀበላለን የሚል ነው። እንግዲህ ምህረት ነው እንግዲህ ቋንቋው የትኛው እንደሆነ ግብጽያን ግን ስንጠይቅ የነበረው ይኸው ነው። መንግስት ይቅርታ አድርጎልሃል እና ይህን ትቀበላለህ ትቀበልም በሚል ነው። እሺ
በጣም አመሰግናለሁ እንግዲህ ዩሱፍ ያለን ሰዓት በጣም አጭር ስለሆነ ነው አየር ላይ ለመዋል ፕሮግራሙን በሚቀጥለው ሳምንት ውስጥ ደውለንልህ ሰፋ ያለ ቆይታ ይኖረናል በጣም እናመሰግናለን እግዚአብሔር ይስጥልኝ የአንደኛ ዓመት ዩኒቨርሲቲ ተማሪ ያለች ታስራ የነበረችው አንደኛዋ ወጣት አያል ኩባ ነስረዲ ትባላለች ማምሻውን እሷንም ደውዬ አናግሬያት ነበር እንኳን እንግዲህ ቤተሰቦችሽን በሰላም አገኘሽ እንኳን ከእስር ተፈታሽ ከአሜሪካ ድምጽ ነው መደውልልሽና እንዴት ነው የተፈታሽው? መቼ ነው የተፈታሽው? በምን ሁኔታ ነው የተፈታሽው?
ይሄ ምናልባት ከዚህ ቀደም እንደሚታወቀው ከበከድር መሐመድ መዝገብ ተብለው የሙስሊሙ ማህበረሰብ ባነሳቸው ጥያቄዎች ከተከሰሱን ሰዎች እና 2007 የካቲት አካባቢ ነው ወደ ወንጀል ምርመራ ማዕከል የገባን አሁንም በቀጠሮ ላይ ነው ነበር የሚገኘው ምናልባትም ወደ ሐምሌ አካባቢ የአቃቢ ምስክሮች ተሰምተው ለብዩ ነው ለጥቅምት ነበር የተቀጠረ እና ሰሞኑ ሰኞ ዕለት እንግዲህ ማረሚያ ቤቱ ተሽጧል እኔንም ብቻ ሳልሆን ሌሎችንም ወንድሞችንም እና አንድም እህት አለች ማለት እሷንም ጨምሮ ተጠርተን መንግስት ይቅርታ ማለት የታሰራችሁበት ስር አግባብነት ስለሌለው መንግስት ለእናንተ ይቅርታ አድርጎላችኋልና የእናንተ መታሰር መንግስት አይፈልገው ስለዚህ እንድትወጡ ብሎ ራሳቸው በጠየቁ መሰረት ተሞኑ ወሰናል ማለት ዛሬ ወሰናል።
የተከበራችሁ አድማጮች ይህንን ዘገባ እንቀጥላለን ከሰሞኑም ተጨማሪ ሰዎችን እያነጋገርን እናቀርብላችኋለን። ወደ ተከታዩ ዘገባ እንለፍ። ጎንደር ከተማና በአካባቢዋ ከትናንት አርብ ከማለዳው 12 ሰዓት አንስቶ እስከ ዛሬ ጠዋት 12 ሰዓት ድረስ ባለው ጊዜ የስልክ አገልግሎትና ኢንተርኔት ተቋርጦ ብዙ ሰው በአሰሳ ከየቤቱና ከየመንገዱ መያዙና መታሰሩን ከከተማው ያነጋገርናቸው አንድ ነዋሪ ገልጸውልናል።
ትላንት ከጠዋቱ 12 ሰዓት ጀምሮ እስከ ዛሬ 12 ሰዓት እስከ ዛሬ ረፋድ አካባቢ
ትናንት ከአርብ 12 ሰዓት ከጠዋቱ ጀምሮ ነው የምትለኝ?
አዎ ከጠዋቱ አርብ 12 ሰዓት ጀምሮ እስከ ዛሬ ረፋድ ድረስ ኔትወርክን በማጥፋት ኢንተርኔቱን ከዚህ በፊት እንደተዘጋ የሚታወቅ ነው። ወጣቶቹ ሲያሱ ሲለቅሙ ነው የዋሉት ያደሩት ማለት ነው። እጃችን ላይ ያለ ስም ዝርዝራቸው የጃንተከል ሆቴል ባለቤት አቶ ተመስገን ፈጣርጎን ጨምሮ የ11 ሰዎች ስም ዝርዝር እጃችን ላይ ማቅረብ እንችላለን። በአጠቃላይ ግን በትላንት በተካሄደው አፈና ውስጥ ወደ 97 የሚጠጉ ወጣቶች በየቦታው እየለቀሙ ወስዷቸዋል ማለት ነው።
ከዚያ በተጨማሪም የወልቃይት የአማራ ማንነት ጥያቄ ኮሚቴ አባላትና ደጋፊዎችንም የማሳደድ ተግባር እየተካሄደ ነው ሲሉ እኚሁ ነዋሪ ተናግረዋል።
ከዚህ በፊት አላማችን ወልቃይት ኮሚቴን ማፈን ወይም ጥያቄን ማለት አይደለም፣ ጸረ ሰላም ኃይሎች ናቸው ወዘተ እያሉ ይፋዊ መግለጫ ሲሰጡ እንደነበር የሚታወስ ነው። በመንግስት ደረጃ ከዚህ በፊት እንደዚህ አይነት መግለጫዎች ሲሰጡ እንደነበር እናስታውሳለን።
እሺ፣
ነገር ግን በተግባር መሬት ላይ ያለው ነገር ከዚህ ፍጹም ተቃራኒ የሆነ ነገር ነው። ለምሳሌ ባለፈው ሳምንት የወልቃይት አማራ ብሔረተኝነት ኮሚቴ አባል ከሆኑት አንዱ አቶ ልጅሸት አስፋው መተማ ለእርሻ ስራ በሄደበት ላይ በደህንነት እየተከታተሉ ፎቶግራፉን አምጡልን፣ የአባቱም የአያቱም ስም ስጡን እያሉ የመተማውን ግርግር ያቀናበረው እሱ ነው የሚል የውሸት ታርጋ እየለጠፉ እሱን ለማፈን ሲንቀሳቀሱ ነበረ። በመቀጠል አቶ ይልማ ፈረደ የተባሉ ሌላው ኮሚቴ አባል ሳይሆን ሌላው ወልቃይት አማራ ሌላ አቶ መብራቱ ምህረት፣ እነዚህ ሶስቱም በጥልቅ ክትትል ሳያቸው ነበረ ማለት ነው። ሲከታተሏቸው፣ ሲያሸማቀቋቸው፣ በገቡበት ቢሄዱበት ስራቸውን በነጻነት እንዳይሰሩ በነጻነት የመንቀሳቀስ ህገ መንግስታዊ መብታቸውን ተጋፍተው ሲንቀሳቀሱ ነበረ። በተጨማሪ ቤት ለቤት አሰሳ ለአንድ ሰው 10 ወታደር ተመድቦ አንድ ብሬን ውጭ ላይ ተጠምዶ 6 የታጠቁ ወታደሮችን ከውጭ ከቤት ውጭ ሆነው 4 ውስጥ ገብተው ሰውን እያያዙ ማለት ነው። እንዲሁም መንገድ ላይ እየሄዱ ሲቪል የለበሱ ሰዎች ናቸው በመኪና እየመጡ 5 ሰዎች እየሄዱ ከእነሱ ውስጥ 3 ለቅመው የወሰዱበት አጋጣሚ አለ መንገድ ላይ። ከዚህ በተጨማሪ ትላንት ጠዋት ላይ የወልቃይት አማራ ብሔርተኝነት ኮሚቴ የህዝብ ግንኙነት ኃላፊ የሆኑትን አቶ ተሻገር ወልደ ሚካኤልን ለማፈን ወደ 30 የሚጠጉ ታጣቂ ኃይሎች አሰማርተው ቢሯቸው ድረስ ሄደው እሳቸው ጠዋት ስራ አልገቡ ያደረጉት ሙከራ ከሽፏል። እሳቸው በዚህ ሰዓት ራሳቸውን ጠብቀው ቀን ሙሉ ስልካቸው አይሰራም። አሁንም ያለበት ሁኔታ አናውቅም።
አቶ ተሻገር ወልደ ሚካኤልን ለማግኘት እኔም በተደጋጋሚ ሞክሬ ነበር፣ ስልካቸው ዝግ ነው የሚለው። ስለ ሰማችሁት የጎንደር አካባቢ ሁኔታና ስለ ጸጥታው፣ ስለ አውደ ዓመቱም ለመጠየቅ ወደ ክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን በተደጋጋሚ ደውዬ ነበር። ስብሰባ ላይ መሆናቸውንና ውይይታቸውም አለማለቁን ገልጸውልኛል። ባገኘኋቸው ጊዜ ይዤላችሁ መለሳለሁ። የቃለ ምልልሱን ተጨማሪ ክፍል ዌብሳይታችን ላይ ማግኘት ይቻላል። ወደ ቀሪ ዝግጅቶቻችን እናሸጋግራችሁ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13615 እና በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ጳጉሜ 5 2008 ዓመተ ምህረት ምሽት ፕሮግራም ነው። ለጥያቄዎ መልስ በበርካታ የኢትዮጵያ ክፍሎች የኢትዮጵያን መንግሥት ፖሊሲ በመቃወም የሚካሄደው እንቅስቃሴ ቀጥሏል። በአማራ ክልል በጎንደርና ጎጃም፣ በደቡብ ክልል በኮንሶ፣ በኦሮሚያ ደግሞ በብዙ ከተሞች ተቃውሞች እየተካሄዱ ነው። መንግሥት አንዳንዱ የሕዝብ ተቃውሞ ተቀባይነት አለው የሚል መግለጫ ቢሰጥም የሌላውን ሕዝብ ሰላም ማስከበር አለብኝ በሚል ተቃዋሚዎች ላይ እርምጃ መውሰዱን ቀጥሏል። ባለፉ በርካታ ወራት በብዙ መቶዎች የሚገመቱ ተቃዋሚዎች በመንግሥቱ ታጣቂዎች እንደተገደሉ የሰብአዊ መብቶች ተሟጋች ቡድኖች ገልጸዋል። ተቃዋሚዎችም በአንዳንድ አካባቢዎች በሰውና በንብረት ላይ የወሰዱት የኃይል እርምጃ እንዳለ ተመልክቷል። የወቅቱ ሕዝባዊ አለመረጋጋት ወደ ለየለት ቀውስ እንዳያዘቅት ምን መደረግ አለበት? በዚህና በሌሎች መሰል የአድማጮቻችን ጥያቄዎች ላይ መፍትሄ የሚሏቸውን መልስ እንዲሰጡን ሁለት ምሁራንን ጋብዘናል። ከአዲስ አበባ ዩኒቨርሲቲ አቶ አበባው አያሌው በአለፈለገ ሰላም ጥበባት ኮሌጅ የኢትዮጵያ ታሪክና የኢትዮጵያ ስነ ጥበባት ታሪክ መምህር፣ ከመቀሌ ዩኒቨርሲቲ አቶ ገብረ መድህን ገብረ ሚካኤል የፖለቲካ ሳይንስና ስትራቴጂክ ጥናቶች መምህር ናቸው። ትዝታ በላቸው ነች ያወያየቻቸው።
አመሰግናለሁ። አሁን በኢሜይል ከመጡልን ጥያቄዎች አንድ ማቀርብላችሁ። ናይዝጊ ሀጎስ ይባላሉ። ከትግራይ ነው ደብዳቤውን የላኩልን። አሁን ያለው መንግስታዊ መዋቅር ሳይቀየር አጠቃላይ መፍትሄ ማምጣት እንዴት ይቻላል ነው የሚሉት። አብዛኛው ተቃዋሚዎችና ህወሀት የትግራይ ህዝብ የራሱ ምርጫ እንደሌለው አድርገው በመውሰድ ህወሀት የሚያደርገውን ፕሮፓጋንዳ በቀጥታ በመውሰድ ህወሀትና የትግራይ ህዝብ አንድ ነው በማለት በተለያዩ አካባቢዎች የትግራይ ተወላጆችን ሌሎቹ ኢትዮጵያውያን በጎሪጥ እያዩ ነው። በዚህም ሁኔታ አደጋ እየደረሰበት ይገኛል። እዚህ ላይ የኔ ጥያቄ ትናንት የተፈጠረ ነገ ደግሞ የሚጠፋ ድርጅትና የኢትዮጵያን መስራች ህዝብ በማደባለቅ አሳዛኝ ድርጊቶች እየተፈጸሙ ነው የሚሉትና በወቅቱ የሚካሄደው ተቃውሞ ጋር በተያያዘ የትግራይ ተወላጆች ላይ እንዲሁም ንብረታቸው ላይ ደረሰ ስለሚባለው ጥቃትና ጥፋት ነው የሚጠይቁት አድማጫችን። ከመቀሌ ዩኒቨርሲቲ አቶ ገብረ መድህን ገብረ ሚካኤል መጀመሪያ ይመልሱልኝ።
አዎ፣ ሁለቱም መንግስትም በክልል ደረጃ ብንወስድ ደግሞ ህወሀትም የኢትዮጵያ ተቃዋሚዎችም ለየራሳቸው ታክቲካዊ ጥቅም ሲሉ ህወሀትና የትግራይ ህዝብ አንድ እንደሆነ ህወሀትም ራሱን በህግ ውስጥ ለመጠበቅ ሲል አንድ ጊዜ የተፈጠረ የተዛባ ግንዛቤ አለ። በአብዛኛው በተለይ በተራሱ ህዝብ መሰረታዊ ችግር ባይኖርበትም ህወሀት ወደ ስልጣን ከመምጣት ጀምሮ ደርግም በታክቲክ የተጠቀመበት ነው። የአንድ ብሔር ነው፣ የአንድ ክልል ነው፣ ለአንድ ክልል የበላይነት የተለየ ጥቅም ሲል የሚመጣ ድርጅት ነው ብሎ የጀመረው ነገር እና ህወሀት ወደ ስልጣን ሲመጣ ወዲያውም የኢትዮጵያ ተቃዋሚዎች ይህን በከፍተኛ ሁኔታ በሚዲያም በተለያዩ መንገድ ይህን አመለካከት ህዝቡን ይዝ አድርገዋል እና እነሱም ይህኛው ሌላ አጀንዳ ከመፍጠር ይልቅ ፍጠርላቸው አጀንዳ ስላለን ለታክቲክ ይህን ነገር ይጠቀሙበታል። ህወሀት ራሱ ትግራይ እንዳይነጥለውና በህዝብ ውስጥ ለመደበቅ ሲል ይህን ነገር ያራምዳልና ጠያቄው ያለው በአብዛኛው ነገር የምስማማበት ነገር ነው። ትክክል ነው የሚለው ነገር አንደኛው ህዝብና ድርጅት አንድ ምኖር አያውቅም። ሲጀመር ድርጅት ሌላ ነው፣ ህዝብ ሌላ ነው። ከሰዎች አመት በላይ ያረገ ህዝብ ትናንትና ራሱ በፈጠረው ድርጅት እና የታሪኩ አንድ አካል የሆነ ድርጅት ነው እንጂ በየትኛውም መለኪያ ቢወሰድ ህዝብና ድርጅት አይደለምና፣ ስለዚህ ድርጅቱን ለማዳከም ሲባል ህዝቡን መዳከም አለበት ወይም ክልሉን መዳከም አለበት የሚለው ወደ ሎጂክ ሊያስኬድ ስለሚችል አንዳንድ ጊዜም እየተንጸባረቀ ስለሆነ ኃላፊነት የጎደለበት ሞራላዊም አይደለም። በእነዚህ አይነት አካሄድ እና ሁሉም ወገኖች ከዚህኛው ጅምላ አካሄድ መራቅ አለባቸው። ካልሆነ በጣም አስቸጋሪ ሊሆን ይችላል ወደፊት ለዲሞክራሲም ለፍትህም ለዘላቂ ሰላም በጣም አስቸጋሪና የማይመች አካሄድ ስለሆነ እንደ ትልቅ ስጋት አድርጌ መወስደው ነው።
እሺ፣ አቶ ገብረ መድን አመሰግናለሁ። አቶ አበባው አያሌው አክለው እንዲመልሱልኝ የምፈልገው እኔ ደግሞ አድማጫችን ያቀረቡት ጥያቄ ላይ እማክለው አለኝ። በሌላ በኩል የሚነገረው አሁን ለምሳሌ ሮብ ገደማ ጥቃት የደረሰባቸውን የትግራይ ተወላጆች ደረሰብን ብለው መቀሌ ውስጥ የተሰበሰቡትን ዘጋቢያችን ከመቀሌ አነጋግሮ ልኮልናል። እሱን ተከትሎ ከጎንደርና ከጎጃም በርካታ ጥያቄዎችና አስተያየቶች ይደርሱናል። የአማራ ህዝብ ከትግራይ ህዝብ ጋራ ምንም ቅራኔ የለውም። ነገር ግን የመንግስት ታጣቂዎችን ወይንም የመንግስት ሰላዮችን እንዲያጠቁን ምክንያት የሆኑትን ሰዎች ነው የአካባቢው ወጣቶች ያጠቁት የሚል አመለካከት አላቸው። ይሄን እንዴት ማስታረቅ ይቻላል? ምክንያቱም ይሄም ወደ ህዝብ ግጭት ሊያመራ ስለሚችል። አቶ አበባው አያሌው፣
እንደዚህ ባለ ሁኔታ ሁለት ነገሮችን በደንብ አድርገን ብናይ የተሻለ ይመስለኛል። አንደኛው ህዝብና መንግስት በጣም ብሶት ላይ ናቸው። መንግስት 25 ዓመት ሙሉ ያን ያክል የህዝቡን ብሶት አለመመለሱ፣ በተለይ የአማራን ክልል ከወሰድ ነው ደግሞ አማራው ቤኒሻንጉልም ሄዶ ደቡብ ክልልም ሄዶ ጋምቤላም ሄዶ ኦሮሚያም ሄዶ ችግር ሲደርስበት መንግስት ሀይ ሊለው አልቻለም፣ ለተጎዱም ሊወስደው አልቻለም። ሁለተኛ የትግራይ ህዝብንም ብንወስድ የትግራይ ህዝብ ትልቅ ህዝብ ነው። በታሪክም ብንወስደው፣ በሞራልም ብንወስደው፣ በሃይማኖትም ብንወስደው በጣም ትልቅ ህዝብ ነው። እኔ እያንዳንዱን ወረዳ አውቀዋለሁ። አሁን ትልቁ ችግር ምንድን ነው? በህወሀት ፓርቲ ውስጥ ያሉትና አዲስ አበባም አማራ ክልልም የትም ያሉት ብዙ ጊዜ ምንድን ነው ያደረጉት? የትግርኛን ቋንቋ ማስፈራሪያ፣ ትግሬ መሆንን ትልቅነት፣ የህወሀት አባል መሆንን የማይጠየቅ የስልጣን ባለቤትነት አድርገው ብዙ በደል ፈጽመዋል። ይሄ ባለበት ሁኔታ ላይ አሁን ምንድን ነው የሚሆነው? አንደኛ ይሄን አድርግ ተብሎ ያልወጣ ህዝብ በራሱ በብሶቱ ብቻ የወጣ ህዝብ ህጉን በእጄ ነው ያደረግኩት ነው፣ ጉዳይም በእጄ አድርግ ያለሁና ጥቃት አይደርስም ማለት አይቻልም። ጥቃት ይደርሳል። የተጎዱ ንጹሀን ትግሬዎች አሉ፣ ያልተነኩም ደግሞ አሉ። እዚያ መሰረት ህብረተሰቡ ያውቀዋል። የትግራይ ህዝብ ጎንደርም ኖሯል፣ የትም ክልል ኖሯል። እንደውም ከአብዛኛው እንደው ከኢትዮጵያ ህዝብ የትግራይ ህዝብ ነው ሌላው አካባቢ እየሄደ ሸቅሎም ምን ብሎም ሰርቶ የሚኖረው። አሁን በዛ ሁኔታ ላይ አማራ ክልል ውስጥ ጎንደርም እንውሰድ፣ ባህር ዳርም ውስጥ የተወሰነ ፋት ሊደርስ ይችላል። ያ የህዝብ ሶት እንትን ያለው ነው እንጂ ሀይ በሉ ትግሬም ብቻ ሄዳችሁ በሉ የማለት አይደለም። ብዙ ጓደኞቻችን አሉ፣ ብዙ ወዳጆቻችን አሉ፣ ብዙ የተጋባ ባህሉም አንድ የሆነ ሃይማኖቱም አንድ የሆነ በብዙ መንገድ የተመሳሰለ ህዝብ ነው እና ያን ማለት አይቻልም። የተጎዳ ሰው ሊኖር ይችላል። የትግራዩ የባለፈው ደግሞ ስቴጅድ ነው። አንድ ጥያቄ እዚህ ጋር መነሳት ያለበት ያ ሁሉ አማራ ያን ያክል ጥቃት ሲደርስበት መንግስት መድረክ አልሰጣቸው፣ አንድም መድረክ አልሰጣቸው። ትንሿ ልዩነት የትኛው ናት? ይቺ የቤኒሻንጉል ቅርብ ጊዜ ዛሬ 3 ዓመት ነው 4 ዓመት የተደረገው ብቻ አካባቢው ባለስልጣኖች ተሳስተዋል፣ ተጠያቂ ናቸው ምን የሚል ነው እንጂ አሁን የትግራዩ ስቴጅ ነው ብዬ ነው እንትን የምለው። ራሱ የህወሓት የኔ ነው የሚለው ህዝብ ሲነካ መድረክ የሚከፍትላቸውና በዚህ በኩል ተጎድተዋል የሚል ከሆነ እና ለሌላው ከዛ በፊት የተለከለ ከሆነ ያ እኩል አይመጣም። አሁን ህዝቡም የትግራይን ህዝብ ትግሬ ስለሆነ መንካት የለበትም። ንብረቱንም ያፈራውን አይንካ፣ ሰርቆም ይሁን ያፍራው፣ ይሄንም መንካት የለበትም። ይሄ የሚዳኘው በሌላ ነው፣ ይሄ የሚታየው በሌላ ነው። ህዝቡ ተቃውሞውን ማድረግ ያለበት ስርዓቱ ላይ ነው። ስርዓቱ ካልወረደ እንደገና ራሱን ካላሻሻለ ያሻሽላል ብዬ እንኳ አላስብም። ሌላ ምንም መፍትሄ የለውም እንጂ ብዙ ጊዜ ይሄ ህዝብ ብሶት ሲወጣ ችግሮች ሊኖሩ ይችላሉ። የባሰው ሊኖር ይችላል። የቀይ ሽብርን እንውሰድ በእኛ በሀገራችን። ቀይ ሽብር ፖለቲካ አይደለም ያን ያክል ያፋጀው፣ የህዝቡ ምቀኝነትም ነው። እርስ በርስ ከሌላ አጥቃ ከሌላ አጥቃ፣ እነዚህ አይነት ነገሮች በእንደዚህ አይነት ችግር ባለበት ጊዜ ላይ ሊከሰቱ ይችላሉ። ብዙ ንጹሐን ሊጎዱ ይችላሉ፣ ንብረታቸው ሊወድም ይችላል። ግን ህዝቡን እኔም ምለው ምንድን ነው እንዳይነኩ፣ በእውነትም በላብም ያፈራው ንብረት ይሁን በስርቆም በሙስናም ያፈራው ይሁን አይንካ። ሌላውን ተቋውሞ ግን በደንብ አድርጎ እንደው እስከሚጨናነቅ ድረስ ስርዓቱን ማስጨነቅ መቻል አለበት። ምክንያቱም ስርዓቱ ተጨንቆ መፍትሄ አልፈልግ ብሏል እና ህዝብ ደግሞ ስርዓቱን አስጨንቆ መፍትሄ ያስፈልገው የሚል ነው እንጂ እናንተም ያስተላለፋችሁ ትንሽ መድረክ የመስጠት አንድ ወገን የመጎዳት ስንት ትግሬ ያልተነካለሁ አለ ብዙ
ላክልበት ትንሽ ትዝታ።
እሺ
ያልሽው ትናንትና አጋጣሚ እኔም በቴሌቪዥን ሰምቻለሁ እና ተፈናቅለው የመጡት ሰዎች ምንድን ነው ያሉት? ህዝቡ ምንም አላለንም፣ እንዲያውም ከለላ ሲሰጠን ነበር። ጥቃት ያደረሱብን ትንሽ የታጠቁ ሰዎች እና እነሱን የሚያንቀሳቅሱ አንቀሳቃሽ ኃይሎች ናቸው ብለው ነው የገለጸው እና ቃለ መጠየቅ ሲደረግላቸው የነበሩ ሰዎች። የእኔ እምነት ምንድን ነው በኢትዮጵያ ውስጥ ህዝብ ለህዝብ አይደለም ቅራኔው። ትልቁ ችግር ፈጣሪው ተማርነን ብለን ራሳችን የመደብንና ፖለቲካውን የምንዘውረው ሰዎች ላይ ነው ትልቁ ችግር ያለው። ይሄ ማለት ግን በህዝብ መካከል ትንሽ የሆኑ ሰዎች በእኛ አስተሳሰብ ተቀርጠው ጉዳት ወይም ጥቃት ሊያደርሱ የሚችሉ ሰዎች ያሉ ማለት አይደለም። ይሄኛው በአማራም በኦሮሞም ብቻ ሳይሆን በማንኛውም በትግራይም ሊኖር የሚችሉ በነገራችን ላይ ብዙ ስርዓት ያለባት ሀገር ናት። ብዙ የተጎዳ ዜጋ ያለባት ሀገር ናት እና ለችግር መነሻ ከሌ ነው ብለን ብንቀሰቅሰው በዛኛው ወገን ላይ ጥቃት ሊያደርስ የሚችል ወገን ቀላል ላይሆን ይችላል። በአንድ ከተማ 10 ሰዎች በቂ ናቸው፣ በተለይ በዚህ በቀውስ ሁኔታው በቂ ናቸው እና በተለይ ህዝቡ እነዚህ ሰዎች መግራት የሚችልበት አቅም ሲያጣ እነዚህ የተወሰኑ 5 የሚሆኑ 10 ሰዎች ጉዳት ሊያደርስ ይችሉ። ስለዚህ በአማራ ክልልም በእነዚህ ሁኔታ ተከሰብ ሊሆን ይችላል። ትልቁ ግን እነዚህ የሚያንቀሳቅሱ ሰዎች ናቸው ለእኔ አደጋ የምላቸው። ውጭም ያሉ ህዝብ በየትኛው ጊዜ መክሰስም አትችልም። ነገር ግን ህዝቡን የሚመሩ ሰዎች፣ ፖለቲካውን የሚዘውሩ ሰዎች በኃላፊነት ህዝብን በማክበር መንግስትና ህዝብ፣ ፓርቲና ህዝብ በለየ መንገድ ካልተካሄደ እኔ በእሳት ላይ በሰማሁት መግለጫ ወይም ከጎንደር የጥብት ተብሎ የተላለፈው አደገኛ አካሄድ በጣም አስቸጋሪ ነው እና መደበቅም አያስፈልግም፣ በግልጽ መምታት አለብን። ነገር ግን አበባው እንዳለው ምናልባት አንዳንድ ሰዎች ትግርኛም እንደ መሳሪያ ሊጠቀሙ የሚችሉ ሰዎች ይኖራሉ። የቲፒኤልኤፍ የአባልነት ማስታወቂያም እንደዚሁ። ስለዚህ ለግል ጥቅማቸው ሲሉ ይህንን በተለይ በህዝብ ያለው የስህተት ግንዛቤ ይህ መንግስት በቃ የአንድ ብሔር የበላይነት ያረጋግጥና እነሱ ባለ ጊዜ ናቸው አይነኩም የሚል የተሳሳተ ግንዛቤ ይህንን ማኒፕሌት የሚያደርጉ ግለሰቦች እንዳሉ ምንም ጥርጥር የለውም። ይህ ሲል ግን ሌሎችም አሉ። ፈዛት ማተር ኦሮሚያን ብንሄድ የመንግስት አቅም በጣም ትልቅ ስለሆነ ኦህዴን መሆን ሁሉም ነገር ማግኘት ማለት ነው። አማራ ብንሄድ ብአዴን መሆን በጣም ትልቅ ነገር ነው። ነገር ግን የእነዚህ የበላይ ደግሞ ህወሓት ነው ስለሚባል በመላው ሀገሪቱ ህወሓትም ሆነ መቀረብ ምናልባት በዚህ ተፈሪ ተደርጎ ሊወሰድ ስለሚችል ሌሎች ዜጎች የማያገኙትን ጥቅም እንዲያገኙም መሰረት ሊሆን ይችላል እና ይሄ ማለት ግን ህዝቡን የሚወክል ናቸው ማለት አይደለምና ይሄ በደንብ መለየት አለብን። እነዚህ ሁሉም ሁላችን አብረን መምታት ያለብን መታገል ያለብን ግለሰቦች ናቸው። እኛ የምንለው ከዚህ በተለይ አዲስ ወጣት ይህን በደንብ አይተውታል። በእኛ ስም የሚነግዱ የተወሰኑ ሰዎች ግለሰቦች እኛን የማይወክሉ እኛን በሌሎች የኢትዮጵያ ህዝቦች በጥርጣሬ እንድንታይ የሚያደርጉ ሰዎች ገላለብን ራሳችን እንላለና በዚህ መልኩ ቢታይ ጥሩ ነው።
ቀጥሎ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተናገሩት ላይ የተላከልንን ጥያቄ እንዲሁም ደግሞ ተያያዥ የሆነ በኢሜይል የመጣልንም ጥያቄ አለ፣ እሱን ላሰማችሁ።
ጤና ይስጥልኝ ቪኦኤ እንግዶቻችሁን ጥያቄ ለማቅረብ ነበረ። እንግዶቻችሁ እንግዲህ እኔ ብዙ ጊዜ የኢትዮጵያ መንግስት በሚሰጣቸው አስተያየቶችና መግለጫዎች በጣም ተምታቶብኛል። ምንም አንድም የተጨባጭ ነገር ማግኘት አልቻልኩም። ሆኖም አንድ ነገር እስኪ ከዛ ላንሳና አቶ ኃይለማርያም ደሳለኝ የጠቅላይ ሚኒስትሩ ኢህአዴግ ጥልቅ ብለው በደንብ አድርገው ጥልቅ የሆነ ተሃድሶ እናደርጋለን ብለዋል። እንግዲህ ይሄ ተደጋጋሚ እንኳን በተለያየ መንገድ የገለጹት ቢሆንም ጥልቅ ሲሉ ዛሬ ግን በጣም ጥልቅ እኔ በማውቀው ተሃድሶ በሚለው ትርጉም ጥልቅ ተሐድሶ ካስፈለገ ጠቅላሎቹ እስር ቤት ይገባሉ ማለት ነው። እና ይሄ ጥልቅ ተሐድሶ ምን ይመስላል? እስኪ ምሁራኑ የጥልቅ ተሐድሶ እስከ ምን ያደርሳል? የቃለ እምነትን መስሎ ይታየኛል እኔ። እውነት የሕግ ሰው ካለ የቃለ እምነት ነው ይሄ። ጥልቅ ተሐድሶ የሚያስፈልገው አመራ ስልጣን ላይ አለ። ይሄ ማለት በሌላ አባባል የቃለ እምነት ሰጥተዋል፣ እስር ቤት መግባት የሚገባቸውን ያህል ነው የሚሰማኝ። እና እስኪ ምሁራኑ ምን ይላሉ በዚህ ላይ? አመሰግናለሁ። ሰለሞን ኃይሌ ነኝ።
እሺ፣ አቶ ሰለሞንን እናመሰግናለን። ሌላ በኢሜይል ጥያቄያቸውን ያደረሱን አቶ ግዛቸው አበበ ደግሞ በርካታ ጥያቄ ነው የላኩልን፣ ግን ከዚህ አሁን ከቀደመው ጋር ተያያዥ የሆነ ጥያቄ ላሰማችሁ። ገዢው ቡድን ለተፈጠረው ችግር ራሱን ተጠያቂ የማድረግ አዝማሚያ የሚያሳየው በተለይም በአንዳንድ በስም ባልተጠቀሱ ባለስልጣናቱ ላይ ጣት የመቀሰር አዝማሚያ እያሳየ ያለው ችግሩን ለመፍታት ሳይሆን በውስጡ ሆነው ከህዝብ ጋር የመወገን ዝንባሌ የሚያሳዩትን ስልጣን እንጋራ የሚል አይነት አስተሳሰብ የሚያራምዱትን ሰዎቹን ለማስፈራራት ወይንም ለመመንጠር መሆኑ ይነገራል ይላሉ። ከዚህ ሌላ የአማራ ክልል ባለስልጣናት የወልቃይት የማንነት ጥያቄን እሽሩሩ ብለዋል። ከትግራይ ባለስልጣናት ጋርም በዚህ ጉዳይ ተወዛግበዋል። የፌዴራል ፖሊስ ኃይል በክልሉ በተለይም ጎንደር ውስጥ እንደ ልቡ እንዳይንቀሳቀስ ችግር ፈጥረዋል በሚል ውንጀላ ሊመነጥራቸው ይፈልጋሉ የሚል ጥርጣሬ በሰፊው እየተስተጋባ ነው። ይህ ምን ያህል ትክክለኛ ሊሆን ይችላል ይላሉ አቶ አበባው። እስቲ ለዚህ ጥያቄ
የመጀመሪያው ጠያቂ የጥልቅ ተሐድሶ ላሉት ሁለት ነገሮችን ነው እዛ ላይ ማስቀምጠው። አንደኛ ተሐድሶውን የጀመረበት ኢህአዴግ አካሄድ ጥሩ አይመስለኝም። ምክንያቱም ከ1993 ጀምሮ እስካሁን የሄድንበትን አይተን ለ15 ዓመታት እንደው ንስሐ እንገባለን አይነት ነገር ነው። የአሁኑ ችግርና የ1993 ችግር የተለየ ነው። ይህን የኢትዮጵያ ሕዝብ ማወቅ አለበት። የ1993 ችግር የፓርቲ ችግር ነው። እነሱ እንደሚሉት ይሄ የድርጅት ችግር ነው። ህወሓት እሱ ላይ ችግር ተፈጠረ። ያ ደግሞ ወደ ኦህዴድ ተዛመተ። የብአዴን ምናምን እንደሆነ አይታወቅም። ያ ሌላ ነገር ነው። ከዛ መነሻ ማድረግ አልነበረበትም። መነሻ ማድረግ የነበረበት የአሁኑ ችግር ምንድን ነው? አንደኛ የወልቃይት ችግር ምንድን ነው? ደቡብ ከወሰድን የቁጫ ህዝብ የራስ የማንነትን ጥያቄ፣ የራስ አስተዳደርን ጥያቄ፣ የኮንሶንም አሁን ቅርብ ጊዜም የቀረባለ እነዚህን ሁሉ የኦሮሚያ ችግር ምንድን ነው? ከነዚህ ተነስቶ ነበረ ነገሮችን ለመፍታት ተሐድሶ ለማድረግ ማድረግ ያለበት። ወደ ኋላ መሄድና ህዝብና ድርጅት የተለያየ ነው ብለዋል ቅድም አቶ ገብረ መድህን። ትክክል ናቸው። ህዝብና ድርጅት የተለያየ ነው። መንግስትና ህዝብ መሳ ለመሳ ሊወሰድ ይችላል። ህዝቡ ውክልና የሰጠው ስለሆነ መንግስት ማለት ነው። በድርጅት የተፈጠረን ችግር ከዛ ላይ መነሻ አድርጎ እንደገና አሁን ህዝብ መንግስትን አይ አልቻልኩህም፣ ልትሰራልኝ አልቻለም፣ ነገሮች እየባሱ ነው የሄዱት፣ በቃኝ አይነት ሲል እነዚህም ሁለቱን እንትኖች አንስተው ለተሐድሶ መዘጋጀታቸው እኔ ትክክል የሆነ ነገር አይመስለኝም። ጥልቅ ተሐድሶ ደግሞ ሲባል ምንድን ነው? ጥልቅ ተሐድሶ ከሆነ ብቻውን ኢህአዴግ ብቻ ተሰብስቦ ጥልቅ ተሐድሶ ሊያደርግ አይችልም። በምንም ታምር ሊሆን መሆን ያለበት የትኛው ነው? አንደኛ ሁሉንም የፖለቲካ ፓርቲዎች አቅም ላይኖራቸው ይችላል። አሁን በሰው ኃይልም በድርጅት ግን እነዛን እንደግፋለን የሚሉ የህዝብ ወገኖችን እነሱ ጎን ያለው ኢህአዴግ እኮ አለው የህዝብ ድጋፍ አለው ብዙ ሊያጠራጥር ቢችልም ማለት ነው። ያንን ይዞ ነው እንጂ ተሐድሶ ማድረግ ያለበት ዝም ብሎ ብቻውን ቁጭ ብሎ የአራቱ ድርጅቶች ሁሉን ያሳተፈ ሁለተኛ አገሪቱን ወደ ተሻለ ደረጃ ሊያራምድ የሚችል መሆን አለበት እንጂ ይሄኛውን ጥልቅ ተሐድሶ ቢል አላምንም። ኢህአዴግ ትልቁ ችግሩ ምንድን ነው? ወደ ኋላ ሂዶ ነው የሚያስበው። ፖለቲካ ዛሬና ነገ ነው። ዛሬን መዝኖ መርምሮ አውቆ የዛሬ ችግር ምንድን ነው፣ ነገ እንዴት እንራመድበት፣ ይሄን ነበር ማየት ያለበት። በሁለተኛው በአቶ ግዛቸው ነው መሰለኝ ያሉ ስማቸው ግዛቸው። አዎ እሳቸው ኢህአዴግ አንድ የሚጠረጠርበት አለ እንግዲህ በህዝባዊ ኢንተርኔት የምንለው አለ አይደለ? ህዝቡም ያወራው ቤትም፣ መሸታ ቤትም፣ ሻይ ቤትም፣ መስሪያ ቤትም፣ የትም የሚወራው ይሄ ህዝባዊ ኢንተርኔት ያመጣው ነው። እኔም ሰምቼዋለሁ። ስለዚህ ምንድነው ለህዝብ ወገንተኝነት ያላቸው የተወሰኑ የህግ ባለስልጣናት አሉ። እነዛን ይመነጥርና እነዛ ቦታ ሌላ ሊያስቀምጥ ይፈልጋል ነው አይመስለኝም እኔ። በመጀመሪያ ደረጃ ኢህአዴግ ውስጥ ያሉ ሰዎች እንደው የህዝብ ወገንተኝነት ይኖራቸዋል ብዬ አላስብም። ከሚናገሩት ስንሰማ እያንዳንዳቸውን ብንወስድ አቶ ገዱ አንዳርጋቸው እንበል፣ አባይ ፀሐዬ እንበል፣ ማን ነው የትግራይ ክልል መስተዳድር፣ ሁሉንም ስንወስዳቸው የሶማሌ ክልል መስተዳድር ስለ ህዝብ ተናግረው አያውቁም። ስለ ድርጅታቸው ነው፣ ድርጅታቸው ስላለመው ህልመኝነት ነው የሚነግሩት። እና እነዛ ሰዎችን መታቸው አልመታቸው፣ እነዛን ሰዎች አነሳቸው አላነሳቸው ምንም ትርጉም የሚፈጥረው አይመስለኝም። ችግሩን በመፍታት ረገድ
ተሐድሶ ሲል ኢህአዴግ አንደኛ ገፊ ሁኔታዎች አሉ። በእርግጥ ሁኔታዎቹ አሁን የመጡ አይደሉም፣ አሁን በኃይለኛ ሁኔታ መጡ እንጂ ነበሩ። ራሱ ያመነ ኢህአዴግ ራሱ ያመናቸው ችግሮች እንኳን ለተሐድሶ አይደለም ድርጅቱ ስልጣን እንዲቆይ የሚያደርጉ አይደሉም ብዙዎቹ። ስለዚህ ገፊ ሁኔታ አለው። ሁለተኛ ደግሞ ጠያቄው እንዳይሉ እምነትም ስለሌለ ሰዎችን ለመመንጠር አላማ ሊውልም ላይውል ይችላል፣ ግን ድርጅቱ ራሱን እንዲያይ በደንብ እንዲፈትሽ የሚያስገድድ ሁኔታዎች አሉ። ይህ ስል ግን የኢትዮጵያ አሁን ያለው ችግር በኢህአዴግ ታደሰ ብቻ ይፈታል ማለት አይደለም። ታደሰ ለራሱ ሲል ነው። ራሱ በኢትዮጵያ ፖለቲካ ጥሩ ተዋናይ ሬሌቫንት አክተር ሆኖ እንዲቀጥል ከፈለገ ይታደስ እንጂ ኢህአዴግ አሁን ስለታደሰ አሁን ያሉት ችግሮች ይፈታሉ ማለት አይደለም። የኢትዮጵያ ችግር ከኢህአዴግ በላይ ናቸው። አሁን ከአንድ ፓርቲ ጤንነት በላይ ናቸው። ሁሉን አቀፍ ማንኛው በውስጥም በውጭም ያሉ የኢትዮጵያ ፖለቲካ ተዋናዮች በነጻ በእኩልነት የሚወዳደርበት የሚተውንበት ምህዳር ተፈጥሮ ኢህአዴግ እኩል እንደ ሌሎች ተወዳዳሪ ቆጥረው ወደ ህዝብ ቀርቦ ወይ ይመረጣል ወይም አይመረጥም ውሳኔው የሚቀበልበት እድል ካልፈጠረ ባለው አካሄድ መላ የኢትዮጵያ ችግር ራሱ ነው የሚፈታው አድርጎ ነው። ሌላው አካል ሊያሳትፍ የሚችልበት እድል እያሳየ አይደለም። እና የኢትዮጵያ ተጨባጭ ችግሮች ከኢህአዴጋዊ ተሐድሶ ወይም ከኢህአዴግ የውስጥ ድርጅት ተሐድሶ በላይ ናቸው። የኢህአዴግ ተሐድሶ ችግሮችን የሚፈቱ አይደሉም ለማለት ፈልጌ ነው።
እሺ፣ አመሰግናለሁ። እንደ 10 ደቂቃ ስለቀረን አንድ ሁለት ተጨባጭ ጥያቄዎችን ላቀርብ። የህዝብ መብትና ህይወትን የተመለከተ ነው። በድምጽ መልእክት ጥያቄ ያስቀመጡልንን ላስቀድምና እኔ ደግሞ አክላለሁ።
ሄሎ፣ ጤና ይስጥልኝ ቪዲዮዎች። ምን ያክል የሰው ህይወት መጥፋት አለበት? አንድ ባለስልጣን፣ አንድ መንግስት በሰው ላይ ይህንን ያክል ግድያና ወንጀል ሲያደርግ በአይሲሲ ፍርድ ቤት የማይቀርበት ምክንያት ምንድን ነው? ምን ያክል የሰው ህይወት መጥፋት አለበት? እስከ ምን ያክልስ ወንጀል መሰራት አለበት? የአገር አስተዳዳሪ ባለስልጣናቶች ለፍርድ መቅረብ ያለባቸው? ቴንኪዎች።
እኔም በዚህ ላይ ላክልም ወደው ምንድን ነው፣ ምን ያህል እንደምትከታተሉ አላቅም፣ አገር ውስጥ ያሉ መገናኛ ብዙሀን ላያሳዩ ስለሚችሉ በዚህ ውጪ ባሉ ሶሻል ሚዲያ ወይንም ሌሎች መገናኛ ብዙሀን እኛም ከህዝብ ጋር በምናደርገው ቃለ ምልልስ አነጣጥሮ ገዳዮች በዘፈቀደ እጁን አጣጥፎ ሰላማዊ ሰልፍ የሚያደርግ ሰው ላይ ቀጥታ እየተኮሱ ለምሳሌ እናቶች የልጃችሁ አስከሬን ላይ ተቀመጡ የሚባሉበት ይሄ ከኢትዮጵያዊ ባህልም ልምድም የራቀ ነው። ምን ማለት ነው እንደዚህ አይነት ግድያ? እንግዲህ የሰብአዊ መብት ድርጅቶች እስከ ዛሬ ባጠናቀሩት ከሁለት ወር በፊት ይመስለኛል የኦሮሚያን እንኳ ወደ 500 አድርሰውታል ሂዩማን ራይትስ ዋች። ከዛ ወዲህ ከሁለት ወር ወዲህ ጎንደርና ጎጃም ውስጥ የተካሄደ ግድያ አለ። በትግራይ ተወላጆች ላይም ደግሞ በወጣቶች ተካሄደ የተባለ ግድያ አለ። እና እንዴት ነው የህዝብ ህይወት እንደዚህ ዋጋ ሊያጣ የቻለው? ምንስ ሊደረግ ይችላል? የታጣቂው የህዝብ አካል መሆኑን ረስቷል ወይ? በሌላ መንገድ ስርዓት ማስከበር አይቻልም ወይ?
ልግባኔ?
አቶ አበባ፣
ሁለት ነገሮችን መጀመሪያ እንትን ብለን ብንነሳ ትዝታ መልካም ነው። አንደኛ ሶሻል ሚዲያ አልፎ አልፎ እኛም ይደርሰናል፣ እንደው ሙሉ ለሙሉ ባይሆንም እዛ ላይ የተጋነኑ ነገሮችም አሉ፣ እውነት ነገሮችም አሉ። እኛ ጓደኞቻችንም እንደውላለን፣ ባህር ዳርም ይሁን ጎንደርም፣ ኦሮሚያም፣ የትም የተሳሰርን ህዝብ ነን እና ስንሰራ ማብረን ነው። የተጋነኑ ነገሮች አሉ፣ ህጻናት ምን የተባለው እሱ እንደው ከእውነት የራቀ ነው። ግን ብዙ ሰው አልቋል። ብዙ ሰው ስላለቀ አይደለም፣ አንድ ሰው ብዙ ነው። አንድ ራሱ የአንድ ሰው ህይወት የብዙ ሰው ህይወት ነው። ይሄን መረዳት መቻል አለብን እና በደል እየደረሰ ነው። ሁለተኛ ደግሞ ለምንድን ነው እንደዚህ አይነት እርምጃ የሚወስዱት? በደርግ ጊዜ ያን ያክል ግፍና ስቃይ ደረሰ፣ በሰው ልጅ ሊደርስም አይችል። አሁን ከዛም አልተማርንም። ይሄ የኢንዶክትሪኔሽን ጉዳይ ነው። ሰራዊቱን በምንድን ነው የሚያሰለጥኑት? ምን ብለው ነው ፖለቲካ የሚናገሩት? እንደገና ይሄ የፌዴራል ፖሊስ የተባለውን ምን ብለው ነው ኢንዶክትሪኔት የሚያደርጉት? እነዚህ ነገሮች መመርመር አለባቸው። ለስርዓት የቆመ መሆን የለበትም፣ ለህዝብ የቆመ ነው። ሁለተኛ ደግሞ የሰለጠነው የህዝብን ጠላት ሊመታ እንጂ ወገኑን ሊመታ አይደለም። ይሄ ያስወነጅላል። እና ጠያቂውም እንዳለው አሁን ለፍርድ ይቀርባሉ፣ ግን ባለው ሁኔታ እንዴት ነው እነዚህ ሰዎች ለፍርድ ሊቀርቡ የሚችሉት? በምንም ታምር የለም። አንድ ትልቁ ነገር መሆን ያለበት ህዝቡ መብቱን መጠየቅ አለበት፣ ስርዓቱን መጠየቅ። ሰው ሳይነካ አማራ ኦሮሞን መንካት የለበትም፣ ንብረቱንም መንካት የለበትም። ትግሬ አማራ እንደዚህ መነካካት መኖር የለበትም። የትግሬ መብት የአማራ መብት ነው። የአማራ መብት የኦሮሞ መብት ነው። የኦሮሞ መብት የሶማሌ መብት ነው። ሁሉም ሲከባበር ነው ያን መኖር የሚችለው። ግን መታረም ያለበት ምንድን ነው? ሁለት ነገር ነው። አንደኛ ሶሻል ሚዲያው አዎንታዊ ተጽዕኖ ማምጣት አለበት። የሚያርገበግቡም አሉ እዛው ውጭ ሆነው ያለውን ነገር በትክክል አጣርቶ እንትን ማለት። ሁለተኛ ሰራዊቱ፣ እህቱ፣ ወንድሙ፣ ህዝቡ ከዛ የወጣ ነው። ግን መሆን ያለበት ያንን አንድ ወታደር ሲሰለጥን እንዲገል ነው የሚሰለጥ።
አቶ ገብረመድህን እዚህም ላይ ሊያክሉ የሚወዱ ይመስለኛል።
አዎ፣ ያው በማንኛው ወገን ያጋጠመውን ህይወት፣ የንብረት መቃጠልና ሌሎችን በጣም የሚያሳዝን ነገር ናቸው። በማንኛውም ወገን ማውገዝ ይኖርብናል። ሌላ እኔ ምንድን ነው የምለው፣ ለሌላ ሰው ሲባል የሌላው ሰው ህይወት ማለት የለበትም፣ መክሰር የለበትም፣ ንብረቱን ማቃጠል የለበትም። ዛሬ ሰላማዊ ሰልፍ የሚወጣ ሰው እንደ ሌላው ህዝቡ ለነገ የተሻለ ነገር ለማግኘት ነው እንጂ ህይወቱን ሰጥቶ ሌላ ክሳራ ደርሰበት በራሱ በቤተሰቡ ሌላ አላስፈላጊ መስዋዕት ከፍሎ ጊዜው እንዲያልፍ አይደለም እና በተቻለ መጠን ሁላችን ኃላፊነት በተሞላበት ሁሉም የምንችለውን የህይወት መስዋዕት የሰው ልጅን የሚያክል ክቡር ፍጡር ሚኒማይዝ ማድረግ ይኖርብናል። በሌላ አባባል ተቃዋሚዎችን ብንሆን አደባባዮችን ማጨናነቅ እንችላለን፣ መንገድን መሙላት እንችላለን በሰልፍ። ነገር ግን ንብረት ስለምናቃጥላለን፣ ሌላ ሰው ስለምንጎዳለን፣ ምክንያት ካልሰጠናቸው ቢያንስ እነሱ የእኛ ዜጎች ናቸው እና የሚሰማቸው ነገር ይኖራል። ዝም ብለው አይተኩሱብንም። ስለዚህ በተቻለ መጠን በሰላማዊ መንገድ እኛም ቢሆን ኃላፊነት በተሞላበት ካልሆነ ድንጋይ መወርወር፣ ሰውን መግደል፣ ንብረት መቃጠል፣ መንግስትን ሶስት ወይም አራት እጥፍ ግብረ መልስ ሊሰጥ ይችላል። እንዲህ እያልን አላስፈላጊ የሰው ህይወትና ንብረት ውድመት ውስጥ ለምንገባ ሁላችን ይህን ነገር ማስወገድ ይኖርብናል። የተጋነነ ነገር አለ ያሉት አባው ግን ትክክል ናቸው። የተገደሉ ሰዎች ይኖራሉ፣ ይታወቃል። ይሄ እናውቃለን። የኛ የጸጥታ ኃይል እንዴት እንደሚሰለጥን መሪዎቹ ባህሪ እናውቃቸዋለን። ነገር ግን ደግሞ አላስፈላጊ ነገሮች ሰው ሌላ ቦታ የሞት ሰዎችን ፎቶግራፍ አብስቶ እኛ ላይ መለጠፍ ልክ እኛ ጋር እንደሆነ ምስሉ እና አዋሳሳቢ ነገሮችን የምንጨምርበት ነገር እና እነሱን እኛም ማስወገድ ይኖርብናል። በሶሻል ሚዲያ ተዋናዮች ማለት ነው።
እንግዲህ ከምናየውና ከምንሰማው እንደው ለአድማጮቻችንም ማስረገጥ የምፈልገው ኢትዮጵያ ውስጥ የሚካሄደው የተቃውሞ ሰልፍ በአብዛኛው ሰላማዊ እንደሆነ ሶሻል ሚዲያ ብቻ ሳይሆኑ የታወቁ እንደ ሮይተርስ እንደ ኤኤፍፒ ያሉ ዜና ዘገባዎችም ያሳያሉ። ህዝቡ እጁን አጣጥፎ ሰላማዊ ተቃውሞ ሲያደርግና ይሄንንም ጨምሮ አድማጫችን እንዲገነዘብ እፈልጋለሁ፣ ምክንያቱም እኛ ስንዘግብበት የቆየን ነውና።
በዚህ የጥያቄው መልስ ዝግጅት ላይ የተሳተፉትን ምሁራን እንዲሁም ባልደረባይን ትዝታ በላቸውን ላመስግን። የውይይቱ ቀሪ ክፍል በሌላ ዝግጅት ይቀርባል። ዝግጅቶቻችንን በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የምናቀርብላችሁን ዝግጅቶቻችንን መከታተል ትችላላችሁ። በተጨማሪም ክቡራትና ክቡራን አድማጮች ዝግጅቶቻችንን በጥራት ማዳመጥ እንድትችሉ የተጨመሩ 2 ሜትር ባንዶችንም እንድትጠቀሙ እንጋብዛለን።
Feel like this is sacred ground. I stood here on September 11th.
You can see from some of the smoke that's coming up from behind me.
And
America እጅግ አቁሳይና አሳማሚ በሆነው ሽብር ከተመታች እነሆ 15 ዓመታት ተቆጠሩ። የጥቃቱ የመጀመሪያ ሰለባ የሆኑት የዓለም የንግድ ማዕከል መንታ ሕንፃዎች ከወደቁ 15 ዓመት ሆነ። ልዕለ ኃያሉ ፔንታገን የዩናይትድ ስቴትስ የመከላከያ መስሪያ ቤት ሕንፃ አንድ ጎኑን ተመትቶ ከፈረሰ 15 ዓመታት ተቆጠሩ። በተሳፋሪዎች ትንቅንቅ ፔንሲልቬንያ ግዛት ላይ የወደቀው መድረሻው የት ሊሆን ይችል እንደነበረ ያልታወቀው አይሮፕላን ጠባሳ 15 ዓመታትን አስቆጠረ። ፔንታገንም ተጠገነ። በመንታዎቹ ሕንፃዎች ቦታም ኒውዮርክ አዲስ ቁመቱ ግን ይበልጥ የረዘመ ግዙፍ ሕንፃ ቆመች። የአሜሪካ ሕይወት ግን ወደ ነበረበት አልተመለሰም። እንግዲህ አሜሪካም ዓለምም ጨርሶ የቀድሞ ላይሆኑ ተለውጠዋል።
I think the world in total it's not more safe than it was then. I think it's worse.
የዓለም ጸጥታና ደህንነት ከያኔው የተሻለ ነው ብለው እኒህ ከስዊድን አሜሪካ ተጉዘው የጎበኙ ያሉ ቱሪስት ክሪስተር ዮሐንሰን አያምኑም። እንዲያውም ሁኔታው ይበልጥ የተበላሸ ነው በርሳቸው እምነት።
Wherever I go I feel safe. However, unfortunately, these things can happen wherever you are.
ከአውስትራሊያ አሜሪካ የተጓዙት ጎብኚ ናራያን ራማክሪሽናን የትም ሄድኩየት ስጋት የለብኝም፣ ይሁን እንጂ ጥቃት የትም ሊፈጸም ይችላል፣ ያሳዝናል ነው ያሉት። 9/11 ቤተ መዘክር ዛሬ ብዙ ይናገራል። ስለዚያ የ1994 መስከረም አንድ ጥቃት ህመምና ለቅሶ በዓለም ላይ ስላደረሰው ጫና፣ ስለ መጽናናቱና ስለ ዛሬው ማገገም ብዙ ይናገራል። ስለ አካባቢውና ስለ መታሰቢያው የቤተ መዘክሩ ዳይሬክተር አሊስ ግሪንዋልድ የተስፋ መልእክት አላቸው።
You have magnificent new towers that are standing. You have Tower 3 rising. You have the new
ድንቅ የሆኑ ሕንፃዎች ቆመዋል። ሶስተኛው ማማ ያደገ ነው። አዲስ የትራንስፖርት መናኸሪያ ተከፍቷል። እምብርቱ ላይ ደግሞ ይህ ቤተ መዘክር አለ። ይህ ቦታ አሁን የዝክርና የህይወትም ስፍራ ነው። የኒውዮርክ ነዋሪዎች ከዚያ የመስከረም አንድ ሰቀቀን ለመውጣት ብዙ ጥረዋል። ብዙዎቹ እኮ ከአደጋው በኋላ ድንጋጤውና ሽታው ለብዙ ጊዜ ይከተላቸው እንደነበር ዛሬም ይናገራሉ። ዛሬ ኒውዮርክ አገግማለች። አሜሪካን ኤርላይንስ በረራ ቁጥር 77 ተጠልፎ ዋሽንግተን ዲሲ ከመከላከያ መስሪያ ቤቱ ሕንፃ ጋር ሲጋጭ በአይሮፕላን ውስጥ የነበሩ ተሳፋሪዎችና የመስሪያ ቤቱ 125 ሠራተኞች ወዲያው ሞተዋል። በአጠቃላይ በዚያ ጥቃት ከ3000 በላይ ሰው አለቀ። ዕለቱን ብዙዎች ዛሬም በትካዜ ቢያስቡትም የአሜሪካ ብርታትና ጥንካሬ፣ ተስፋና መነቃቃቷ ግን ቀጥሏል። ወትሮ ቁጥር ስፍር ባልነበራቸው የሙዚቃና የዘፈን ድግሶች ይጨናነቅ የነበረው የዘመን መለወጫ ዋዜማ ዛሬ ብዙ ታዋቂ አድማቂዎቹና ዘፋኞቹ ርቀውት ሊያመሹ ወስነዋል። ስለዚህ የዛሬው የአዲስ አበባ የባህል ዋዜማ ምሽት ምን ይመስላል? ጽዮን ግርማ ከአዲስ አበባ ሁለት እንግዶች አሏት።
የአዲስ ዓመት ዋዜማ ሁልጊዜም ደማቅና የተለያዩ ዝግጅቶች፣ የተለያዩ የሙዚቃ ኮንሰርቶች፣ እንደዚሁም ደግሞ ሰዎች በየቤታቸው በተለያየ ነገር የሚያከብሩት ደማቅ በዓል ነው። በዘንድሮ ደግሞ የሙዚቃ ዝግጅቶችና የዋዜማ የሙዚቃ ኮንሰርቶች ከመሰረዝ ጀምሮ በርካታ የመዝናኛ ዝግጅቶች የሉም። ሁለት እንግዶችን ጋብዣለሁ። የአዲስ አበባን የዛሬውን ሁኔታ፣ የዋዜማውን ሁኔታ ቃኘት አድርገው የሚነግሩኝ አዲስ አበባ ላይ እስቲ ዋዜማው ምን መልክ አለው? በፈቃዱ ኃይሉ የዞን 9 ጦማሪ ነው። አሁን ደግሞ ውይይት መጽሔት አዘጋጅ ነው። እንግዲህ ከስር የተፈታኸው ቅርብ ጊዜ ቢሆንም ድባቡን ለማየት ወደዚህ ወደዛ እንደምትንቀሳቀስ የማህበራዊ ድረገጾችህ ያሳያሉ፣ የምትጽፋቸው ነገሮች እና ምን ይመስላል ዛሬ ውሎህና አዲስ አበባ ላይ ያለው የበዓል ድባብ?
እንግዲህ ዛሬ እንደውም በአንጻሩ በጣም ትንሽ የተሻለ የሚመስል እንቅስቃሴ በሰዎች መካከል፣ አንዳንድ ቦታም ኬክ የማዘዝ የመግዛት ነገር አይቻለኝ። ግን ሰሞኑ በጥቅሉ አዲስ አበባ በዓላት ሲደርሱ፣ በተለይ አዲስ ዓመት ጊዜም ደማቅ ነው፣ ግን ማንኛውም በዓል ቀደም ብሎ ከሚታይባት ድባብ በጣም የቀዘቀዘና ግብታ የበዛበት አይነት ነገር ነበር በብዛት የሚታየው ማለት ነው። ያው በብዛት እንደተሰማ ኮንሰርቶችም ተሰርዘዋል። ያልተሰረዘም አንድ ፋና ፓርክ የሚካሄድ አለ። ምን ያህል ሰው ይገባል የሚለው በኋላ እናያለን። ግን በጥቅሉ የሰው እንቅስቃሴ ቢሆን እነዚህ ህንጻዎቹ፣ የቢዝነስ ሴንተሮቹ ምናምን፣ ኢቨን ከዲኮሬሽን አንጻር እንኳን ባለፈው ሳምንት ስ የተንቀሳቀስኩ ሳይ ነበር ደማቅ የሚባለው ቦሌ ለወትሮ ብዙዎቹ ህንጻዎች ዲኮር አላረጉም። ሁለት ቀን ሲቀራቸው አንዳንዶቹ ፊኛ ሰቅለዋል፣ አንዳንዶቹ ደግሞ ሶፍት ከለር ያላቸው ሶፍት አድርገዋል እና ግን በጥቅሉ በገበያም ቢሆን በጣም ከፍተኛ መቀዛቀዝ አለ። በህዝቡ ስሜትም ቢሆን በተለይ አዲስ አበባ ደግሞ ሁሉንም አሳታፊ በዓል እንደመሆኑ ሁሉም ሽር ጉድ ሲል የሚታይበት በጣም ቀዝቅዟል። አሁን ትንሽ አሉ ሲባሉ የነበሩት ሳምንቱን ሙሉ እነዚህ በጥቃቅንና አነስተኛ ተደራጅተው መንገድ አደባባይ ዳርቻ ላይ ድንኳን እየተተከለላቸው የሚሸጡት ናቸው። እነሱም አሉ እንጂ ብዙ ሸማች በፊት የምናየውን ያህል ሌላው ቀርቶ አሁን በቅርብ ጊዜ የነበረውን ፋሲካ ለፋሲካ ሳምንት የነበረውን ያክል እንኳን እንቅስቃሴ አላየሁም።
እሺ፣ በፍቃዱ እንግዲህ አመሰግናለሁ። ወደ ኤልያስ ልምጣና ኤልያስ ገብሩ ጋዜጠኛ ነበርክ፣ በተለያዩ ጋዜጣና መጽሔቶች ላይ ትሰራ ነበር። አሁን ደግሞ በፌስቡክ ገጽ ላይ አዲስ አበባን የተመለከቱ ኢትዮጵያን ጉዳዮች የተመለከቱ ነገሮችን ቀን በቀን በመጻፍ የተለያዩ ነገሮችንም ትታወቃለህና ለጉዳዮች ቅርብ ነህ ብዬ አስባለሁኝ። ለምንድን ነው ኮንሰርቶቹ የተሰረዙት? መረጃ አለህ?
ያው እንግዲህ በዘንድሮ ዓመት ካየ ነው ከአዲስ ዓመት ከገባ ጊዜ ጀምሮ በኦሮሚያ ከማስተርተና ጋር በተገናኘ ችግር ተፈጥሮ ብዙ ሰዎች ተገለዋል፣ ተጎድተዋል፣ የታሰሩም ሰዎች ነበሩ። ከዛም ያ ጉዳይ ሳያባራ ደግሞ አማራ ክልልም ችግር ተፈጠረ እና በተለያዩ የኢትዮጵያ የሀገሪቷ ክልሎች የተቃውሞ እንቅስቃሴ መፈጠራቸው እና በዚህም ንጹሃኖች ያለ አግባብ አደባባይ ላይ በየቤቱ በመገደላቸው በመታሰራቸው ሀገሪቷ ላይ ያው የሀዘን ድባብ ስር እየሰደደ ያለበት ሁኔታ ነው። በተለይ ወደ ነሐሴ መጨረሻ ላይ እንኳን አሁን በቅርቡ እንኳን ቂሊንጦ እስር ቤት ላይ የተፈጠረውም እንግዲህ እስረኞች የተቃጠሉበት በጥይት ተመተው የሞቱበት ሁኔታ እሱም ድብልቅልቅ ብሎ እንኳን ትክክለኛ ማን እንደተገደለ ማን እንዳለ እንኳን ድርት ያለ መረጃ ያለበት ሁኔታ ሆኖ በቃ ሀገሪቷ ላይ በዘንድሮ ዓመት ያየናቸው አስከፊ ግድያዎችና እስራቶች ስቃዮች ናቸው። ይህን ነገር ፈጥሯል ብዬ እኔ የምረዳው መሰረዝም አለባቸው። ወገን እለት እለት እየሞተ እየታሰረ እየተሰቃየ ባለበት ሁኔታ ላይ ኮንሰርት እኮ የሙዚቃ ኮንሰርት ደስታ ነው አይደል? አዲስ ዓመት ሲመጣ ሰው ደስ ይለዋል፣ ሴሌብሬት ያደርጋል አዲስ ዓመትን ተቀብሎ። ግን ሰው ሞቶ የሞቱ ሰዎች እንኳን አስክሬን ባልተቀበረበት ሁኔታ፣ የተቃጠሉ ሰዎች ትክክለኛ ለቤተሰብ እንኳን ባልተሰጠበት ሁኔታ ኮንሰርት አዘጋጅቶ ደስታን ሼር ማድረግ በምንም የሞራል አሳሰብ ተገቢ አይሆንም እና ኮንሰርቶቹ መሰረዛቸው ትክክል ነበር። ይህም እንግዲህ የተለያዩ አርቲስቶችን ገፍተን ኮንሰርት እናዘጋጃለን ብለው ነበር፣ ግን የህዝቡ ጫና ሲበረታባቸው ቀስ በቀስ ሁሉም ኮንሰርት ወደ መሰረዝ እና ፖስትፖንድ የማድረግ ነገር ነው እንግዲህ እያየን የመጣ ነው።
ከኮንሰርቶቹ መሰረዝ ባሻገር ከተማ ውስጥ ያለው ድባብ ምን ይመስላል? በአጠቃላይ እንደው አዲስ አበባ ላይም እንደዚሁም ከሌላ ቦታም ተሰሙ ከሆነ ምን ይመስላል ድባቡ? ኤልያስ እስቲ
ይህን በቃሉ ጥሩ አድርጎ ገልጾት ነበረ። እኔም የሱን ሀሳብ ነው የሚጋራው እና ብዙ ጊዜ አዲስ ዓመት ሲመጣ ያው ከአሮጌ ዓመት ወደ አዲስ ዓመት የምትሻገሪበት ስለሆነ ሰው ደስ ብሎት የሚጠብቀው ነው። እኔም በግሌ ደስ ከሚሉኝ ዓመት በዓሎች አንዱ አዲስ ዓመት ነው እና ዘንድሮ ምንም ስሜቴ እንዳውም ባዶ ሆኖ ብቻዬንም አሳልፋለሁ ብዬ ነው እንኳን የተዘ ምክንያቱም ደስ ሲልሽ ነው ዓመቱ ታሳልፊ። ግን ሰው እንዲሞቶ ተገሎ እንትን ባለበት ሁኔታ ላይ አዲስ ዓመትን መቀበል ብዙ ማስመሰል ነው የሚሆነው። አዲስ አበባ ላይም ያለው ድባብ በጣም የቀዘቀዘ ነው። ከሌላ ጊዜ እንደምናውቀው አይደለም። እንደውም ዛሬ ስቴዲየም ሄጄ ያለው ወደ ካሳንስ የተለያዩ ቦሌ ድረስ ሁሉ ሄጄ ነበር። ቅድም በፍቄ ጥሩ አድርጎ ገልጾታል። የቀዘቀዘ ነው። ኢቨን በጥቃቅና አነስተኛ እንኳን ተደራጅተው አዲስ ዓመት ሲመጣ ባዛር የሚሸጡት እንኳን ሙዚቃ በጣም ቀንሰው ነበር። ላለፉት 3-4 ቀናት እንኳን እንትን ሲሉ የነበረው እና ባነሮችም አሁን ፊኛ የተለያዩ ዓመት በዓል የሚመስሉ ነገሮች በጣም ቀዝቃዛ ነበሩ። ዛሬ ትንሽ ይሻላል። በግ ምናምን ሲሸጥ አይቻለሁ። ዶሮም ገዝተው ወደ ቤት የሚገቡ ሰዎችን መንገድ ላይ ለመታዘብ ችያሉ። ግን ያው ግን በጣም በቀዘቀዘ ስሜት ውስጥ ነው።
ሁለታችሁም የአዲስ አበባን ድባብ ልታሳዩን ሞክራችኋል። በፍቃዱ እንደው ዛሬ ከነጋ ወዴት አካባቢ ሄድክ? ምን አየህ? ምን ታዘብ?
ዛሬ ከነጋ ጠዋት እንግዲህ ሰፈሬ ፈረንሳይ ለጋ ሲሆን ነው ፈረንሳይ ለጋ ሲሆን ወደ ቃሊቲ ሄጄ ነበረ። አሁን ዛሬ ይፈታሉ ተብሎ የነበሩ እስረኞችን ማግኘት የምችል ከሆነ ብዬ ነው። ከዛ በኋላ ደግሞ ተመልሼ ወደ ቦሌ አካባቢ ይጃሉ፣ ወደ አትላስ ይጃሉ፣ ከዛ ወደ ፒያሳ ይጃሉ። አሁንም ፒያሳ አካባቢ ነው ያለሁት። ስለዚህ የሄድኩባቸው መንገዶች ኦልሞስት አዲስ አበባን በተለያዩ አቅጣጫዎች የሚያሳዩ ናቸው እና እንዳልኩሽ ነው እንደዚህ አሁን ለምሳሌ የበዓል ዋዜማ እንደመሆኑ በተለይ ደግሞ የአዲስ አበባ ዋዜማ ላይ ስትንቀሳቀሺ የመኪና መጨናነቁ ራሱ የትራፊክ መጨናነቁ ራሱ በጣም ከባድ ነበር የሚሆነው። በግና ከብቶች ብቻ መንገድ ላይ በጣም ብዙ ይታዩ ነበረ። አላየሁኝም አሁን ዛሬ ለምሳሌ ግን ትላንትና ማጋጣሚ ቃሊቲ አካባቢ ነበር። ቃሊቲ አካባቢ አይቻለሁኝ በጎች ማለት ነው የሚሸጡ ግን ጥቂት ነው። ከዛ ውጪ እንደዚህ በየቦታው መኪና መንገድ አላሳልፍ እያሉ ሰው አላሳልፍ እያሉ የሚሉት ነገር የለም። ብዙ ነገሮች ብቻ በጣም ቀዝቅዘዋል።
እንግዲህ በፍቃዱ እንግዲህ ኢትዮጵያውያን የሚደሰቱባቸው ነገሮች ከቤተሰብ ጋር ሰብሰብ ብለው ከሚያሳልፉባቸው ደስታቸውን ከሚገልጹባቸው ውስን ናቸው ቀናቶቹ። በተለይ የአብዛኛው ኢትዮጵያዊ ሕይወት የምናውቀው ነው እና ውስን ናቸው እነዚህ ቀናቶች እና ሰው ይሄ ስሜት ላው ላይ ያደረው ዘፈኖቹም ኮንሰርቶቹም የተሰረዙት ሰውም ይሄ ስሜት ያደረበት በተጽዕኖ ስር ነው ብለህ ታስባለህ? ካየኸው ከታዘብከው ነው ወይስ ሰው የራሱ ስሜት ነው እንደዚህ አይነት መቀዛቀዝ የመጣው?
እንግዲህ ተጽዕኖ የሚለው በጣም የሚከብድ ይመስለኛል። ምክንያቱም አሁን በተቻለ መጠን በመንግስት ሚዲያ የሚንጸባረቀው ነገር አገር ሰላም እንደሆነ በቃ አንዳንድ ጸረ ሰላም የሆኑ የህዝብ አካላት ብቻ ጥቂት ሁከቶችን እንደሚያስነሱ ነው በመንግስት ሚዲያ የሚሰሩ። ስለዚህ ተጽዕኖ ማሳደር የሚችለው አካል ያሳደረው ተጽዕኖ የለም። አሁን ህዝብ ነው ሪያክት እያደረገ ያለው እና ህዝብ ደግሞ ማለት ሌላውን የህዝብ አካል የሚያስገድድበት ወይም ተጽዕኖ የሚያሳድርበት አቅም ያለው አይመስለኝም። ኦፍኮርስ ተጽዕኖ የራሱ የሆነ ትርጉም ቢኖረውም ማለት ነው። ግን በአብዛኛው የተሰሙት ዜናዎች ብዙ ጊዜ የተዳፈኑ ናቸው። አሁን በቅርቡ የተቀሰቀሰውን የቅሊንጦን የእሳት ብንሰማ እዛ የተከሰተው እልቂት ቁጥሩ ላይ እንኳን መግባባት ላይ አልተደረሰም። የሟቾቹ ማንነት እስካሁን ድረስ ይፋ አልተደረገም። በህይወት ተርፈዋል የተባሉት ሊስት የተዘረዘሩት በሙሉ ውስጥ ሲፈለጉ አልተገኙም። ይሄ ራሱ የፈጠረው የሀዘን ድባብ አለ ዜናው። ከዛ ውጪ ከጎንደር፣ ከጎጃም በአማራ ክልል በጠቅላላው የሚመጣው የሀዘን የመርዶው ዜና በጣም ብዙ ነው። እንዲሁ በኦሮሚያም ክልል የነበረው ብዙ ነው እና በዚህ ስሜት ውስጥ ሆኖ አንዱ አሸሸ ገዳሜ ሲል ሌላው ቤተሰብ ሀዘን ላይ እንደተቀመጠ ማሰቡ አይቀርም። ስለዚህ የኢትዮጵያ ማህበረሰብ ኑሮ በራሱ በባህሪው ይሄ ሳይኮሎጂካል ሜካፑ በጣም መተሳሰር የበዛበት ነው። ስለዚህ ሌላ ቤት ሀዘን ሆኖ እዚህ ቤት ሰርግ አይደረግም አይነት ስሜት ነው ያለው እና በአብዛኛው ማይሆኔ ይሄ ተፈጥሯዊ ወይም ባህላዊ ተነሳሽነት ነው አብዛኞቹን ነገሮች ያደረገው። ኦፍኮርስ የተለያዩ አክቲቪስቶች ኮንሰርቶቹ እንዲሰረዙ ፍትህ አድርጎ ሊሆን ይችላል። ግን ያ ነጸብራቅ የህዝቡ ፍላጎት ነጸብራቅ ነው ብዬ ነው የማስበው።
ኤልያስ፣ እዚህ ላይ የምትሰጠው አስተያየት አለ? የውትወታው ወይም አክቲቪስቶች ያደረጉት ተጽዕኖ ነው ሰው ላይ ይሄን ስሜት አሳድሮ በዓሉ ዋዜማው እንዲቀዛቀዝ ያደረገው፣ ወይስ እንግዲህ በቅርበት ከቤተሰቦችህም ስሜት ጀምሮ የምታየው ነገር ይኖራልና እስቲ እዚህ ላይ ጨምርና።
የዚህ ሮሉ ትንሽ ነው ብዬ ነው የማስበው። ማለት እንትን ስሜት እኮ ከአንዱ ወደ አንዱ የሚገባ ነው። የደስታ ስሜት እንደሚገባ ሁሉ የሀዘንም ስሜት ይገባል። ስለተወተወተ ብቻ ህዝብ ከደስታ ይገታል ማለት አይደለም። ግን በትክክል ያለው ነገር ሀዘኑ ሁሉን አቀፍ መሆኑን ስለተረዳ ነው ወደዚህ ነገር ህዝብን ተባባሪ ሆኖ ወደዛ ስሜት ውስጥ ሊገባ የቻለው። ምክንያቱም ኦሎምፒክ ላይ እንኳን በፊት እና ሀይሌ የወርቅ ሜዳሊያዎች በሚያመጡበት ሰዓት ላይ እንኳን እነሱ ወደ ኦሎምፒክን ጨርሰው አዲስ አበባ ሲመጡ እኮ ህዝብ ገንፍሎ ወጥቶ ነበረ በደስታ ይቀበል የነበረው። ያ የደስታ ስሜት ነው። እና እኔ ያው ከዛ ጋር ነው እንደውም አንዳንዴ ልክ የደስታ ስሜት እንደሚገባ ሁሉ የሀዘንም ስሜት ደግሞ ይገባል። እለት እለት ሶሻል ሚዲያ ስትከፍቺ፣ የትኛውን ሚዲያ ስትከፍቺ የምንሰማው አሳዛኝ ሞት ነው። ስለዚህ አገሪቷ ላይ ያለው በተግባር የሚታይ የሀዘን ውጤት ነው። ህዝቡንም ወደዚህ ስሜት ውስጥ እየከተተው እንጂ አክቲቪስቶችም ማንም ጋዜጠኛም ፖለቲከኛም ይሄን ነገር ስላንጸባረቀ በዛ በውትወታ መጠን አይደለም ሰው እዚህ ስሜት ውስጥ የገባው፣ ህዝቡ ራሱ በተግባር ያየው ነገር ስለሆነ ነው ብዬ ነው የምረዳው።
እሺ፣ እንግዲህ ሁለታችሁንም በጣም አመሰግናለሁ ለሰጣችሁኝ ማብራሪያ። በፍቃዱ ኃይሉን፣ ኤልያስ ገብሩንም በጣም አመሰግናለሁ። እንኳን ከዘመን ዘመን አሸጋገራችሁ።
እናመሰግናለን።
ሰላም ነው።
አንድ ሙዚቃ ልጋብዛችሁ። አሁን እንኳን ለአዲሱ ዓመት አደረሳችሁ በድጋሚ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በአዲስ ዓመት እንገናኝ። ዘመኑ የሰላም የመደማመጥና የመግባባት የመከባበርና የጋራ ብልጽግና የሥራና የስኬት እንዲሆን እንዲሁም ለሁሉም ጤና ካብትና ዕድሜ እንመኛለን። ከአሜሪካ ድምፅ ራዲዮ ጣቢያ በእኔ በኩል በምሽቱ ፕሮግራም አዘጋጆች፣ ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረችልን በብርሃን ኃይሉና በሌሎቹም ባልደረቦች ስም ሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም፣ በደህና ደሩ።
This program has come to you from the Voice of America, Washington.